ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 16 2013 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያ በጡረታ ላይ ያሉና በሌሎች ስራዎች ላይ የተሰማሩ መምህራንን ለበጎ ፈቃድ የማስተማር ስራ እየጠራች ነው።
የነዚህ ብሩህ አእምሮ ወጣቶችን ጥሪ እንድትቀበሉ፣ የማስተማር አገልግሎት እንድትቀላቀሉ ጥሬን ማድረግ ፈልጋለሁ። እኔ ከዛሬ ጀምሮ በዚህ ሁለተኛ ደረጃ ዳግማዊ ምኒልክ ትምህርት ቤት የ12ኛ ክፍል ተማሪዎችን ፊዚክስ አስተምራለሁ።
የትምህርት ሚኒስትር ዶክተር ኢንጂነር ጌታሁን መኩሪያ ናቸው። በአብይ ርዕስ ዘገባውን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅታዬ ነኝ። በታላቁ የህዳሴ ግድብ ጉዳይ የአፍሪካ ህብረት የሚሸመግለው የኢትዮጵያ የግብጽና የሱዳን ንግግር በነገው ዕለት የሚቀጥል መሆኑን አንድ ከፍተኛ የኢትዮጵያ መንግስት ተደራዳሪ ለቪኦኤ አረጋግጠዋል። የአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካው ፕሬዝደንት ሴሪል ራማፎሳ ዛሬ ባወጡት መግለጫቸው ንግግሩ ነገ ማክሰኞ የሚቀጥል መሆኑን አስታውቀዋል። በንግግሩ ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ የግብጽ ፕሬዝደንት አብደልፋታህ አልሲሲ እና የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ እንደሚገኙ በእቅድ መያዙን የደቡብ አፍሪካው ፕሬዝደንት በመግለጫቸው ማመልከታቸውን ብሉምበርግ ኒውስ ጠቅሶ ዘግቧል። የሶስቱ ሀገሮች የህዳሴ ግድብ ጉዳይ ንግግር በነገው ዕለት እንደሚቀጥል የደቡብ አፍሪካው ፕሬዝደንት ይፋ ያደረጉት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ባለፈው ሳምንት አርብ ግብጽ ግድቡን መታ ታፈርሰዋለች ማለታቸውን ተከትሎ ነው። ኢትዮጵያ ቅዳሜ ዕለት ባወጣችው መግለጫ የዩናይትድ ስቴትስ ፕሬዝደንት የተናገሩትን በቀጥታ ሳትጠቅስ ለማናቸውም ለሚሰነዘርብን ጥቃትና ወረራ አንንበረከክም ብላለች። ዩናይትድ ስቴትስ ኢትዮጵያ ከግብጽና ከሱዳን ጋር ስምምነት ላይ ሳትደርስ የግድቡን ውሃ ሙሌት እቅዷን በመጀመሯ ለኢትዮጵያ ሊሰጥ የነበረውን እርዳታ ማገዷ ይታወሳል። አድማጮች፣ በሁለተኛው የዝግጅታችን አጋማሽ የዩናይትድ ስቴትስ ፕሬዝደንት በተናገሩት ዙሪያ የኢትዮጵያ መንግስት የሰጣቸውን ምላሾች እንዲሁም የተለያዩ ኢትዮጵያውያንና በውጪ የሚኖሩ ትውልደ ኢትዮጵያ የሰጧቸውን አስተያየቶች ያካተተ ሰፋ ያለ ቅንብር አሰናድተናል። የኢፌድሪ የመከላከያ ሰራዊት 2 ተጨማሪ እዞችን በአዲስ መልክ ማደራጀቱን የትግራይ ክልላዊ መንግስት ተቃወመ። የትግራይ ክልል መንግስት ከትናንት በስቲያ ቅዳሜ ባወጣው መግለጫ አሁን ያለው የፌደራል መንግስት የመከላከያ ሰራዊት እንደ አዲስ የማደራጀት ስልጣን የለውም ብሏል። ሙልጌታ ጽብሃ ተከታዩን ዘገባ አድርሶናል።
ባለፈው ሳምንት በሰጡት መግለጫ ነው የፌዴሪ ጦር ኃይሎች ጠቅላይ ኢታማጆር ሹም ጀነራል አደም መሐመድ ሰራዊቱ የሚሰጠውን ግዳጅ በፍጥነት ማከናወን እንዲችል 2 አዳዲስ እዞች እንደተደራጁ ያስታወቁት። ጀነራሉ በመግለጫቸው እዞቹ በውስጥም ሆነ በውጭ የሚቃጡ ጥቃቶችና ችግሮችን ፈጥኖ ለመከላከል እንዲችሉ ታስቦ የተደራጁ ናቸው ብለዋል። አዲስ የተደራጁት እዞች በተያዘው አመት ወደ ስራ እንደሚገቡም ነው የገለጹት። አዲስ የተደራጁት እዞች ማዕከላዊና ሰሜን ምዕራብ የሚባሉ መሆናቸውም ተመልክቷል። የትግራይ ክልል መንግስት ወቅታዊ ጉዳዮች አስመልክቶ ቅዳሜ ዕለት ባወጣው መግለጫ አዲሱ አደረጃጀት ተቃውሟል። በኢትዮጵያና ኤርትራ መካከል የቆየውና እልባት ያላገኘውን የድንበር ግጭት ለመከላከል ትግራይ ውስጥ የተሰማሩትን የሀገር መከላከያ ኃይሎች ለማዳከም ብሎም ህዝብና ሀገርን አሳልፎ ለመስጠት ያቀደ ነው ሲል ከሷል። የፌዴራል መንግስት ህገወጥ ነው ያለው የትግራይ ክልል መንግስት መግለጫ የሀገር መከላከያ ኃይሉን አደረጃጀትና የጤና ስምሪት በተመለከተ ውሳኔዎችን ለማሳለፍ ስልጣን የለውም ብሏል። ከትግራይ ጋር የተያያዙ የስምሪትም ሆነ የአመራርና ያደረጃጀት ለውጦች እንደዚሁም የሥራዊትም ሆነ የጦር መሳሪያ እንቅስቃሴዎች ፍጹም ተቀባይነትና ተፈጻሚነት እንደሌላቸውም ጠቅሷል። በፌደራሉ መከላከያ ሥራዊት የልዩ ዘመቻ ኃይል ዋና አዛዥ ሜጀር ጀነራል ሹማ አብደታ ለሀገር ውስጥ መገናኛ ብዙሃን ሲናገሩ ሥራዊቱ በተለይ አሁን ካለው የፖለቲካ ሁኔታ ይሁን የተፈጥሮ አደጋዎች ጋር ተያይዞ የሀገር ሰላም እንደዚሁም የሰው ህይወትና ንብረት ለመጠበቅ በሁሉም የሀገሪቱ አቅጣጫዎች ተንቀሳቅሶ ይሰራል ብለዋል። የፖለቲካ ጉዳይ የፖለቲከኞች ነው ያሉት ሜጀር ጀነራሉ ሰራዊቱም በሁሉም የሀገሪቱ አካባቢዎች ተንቀሳቅሶ ስራውን ከመስራት የሚያስቆመው አካል የለም ሲሉ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ለሳምንታት በተቃውሞ የከረመችው የናይጄሪያ ፕሬዚደንት ሙሐማዱ ቡሃሪ ትናንት እሁድ የሰላም ተማጽኖ አሰሙ። ለሁለት ሳምንታት የዘለቀውን የተቃውሞ እንቅስቃሴ ተከትሎ በሀገሪቱ እየተፈጸመ ያለውን ዝርፊያ ለማስቆም እየተሯሯጡ መሆናቸውን የሀገሪቱ የጸጥታ ኃይሎች አስታውቀዋል። የናይጄሪያው ርዕሰ ብሔር በተቃውሞና በቀጠለው ብጥብጥ ዙሪያ ምንም መግለጫ ሳይሰጡ በመክረማቸው በከባዱ መተቸታቸው የሚታወስ ነው። አምነስቲ ኢንተርናሽናል እንዳስታወቀው በብጥብጡ ቢያንስ 56 ሰዎች ተገድለዋል። አንጎላ ዋና ከተማ ሉዋንዳ ውስጥ ባለፈው ሳምንት መጨረሻ የተካሄዱትን ሁከት የቀላቀሉ የተቃውሞ ሰልፎች ተከትሎ 100 የሚሆኑ ሰዎች በቁጥጥር ስር መዋላቸውን የሀገሪቱ ከፍተኛ ባለስልጣናት ተናገሩ። የዋናው ተቃዋሚ ፓርቲ የዩኒታን የፖለቲካ አባላት ጨምሮ የታሰሩ ሰዎች ለፍርድ ይቀርባሉ ሲሉም ባለስልጣናቱ አክለው አስታውቀዋል። ዩኒታ ፖሊስ ከአግባብ ውጪ የሆነ ኃይል ተጠቅሟል፣ የታሰሩ ሰዎች ያለምንም ቅድመ ሁኔታ ይፈቱ ሲል ጠይቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በያዝነው ሳምንት ለጠቅላይ ፍርድ ቤት ዳኝነት ፕሬዝደንት ትራምፕ ያቀረቧቸውን እጩ ሹመት ማጽደቁ አይቀሬ እንደሆነ ተነግሯል። በአሁኑ ጊዜ የሕዝቡን ትኩረት የሳበው ግን በአንድ ሳምንት ጊዜ ውስጥ የሚካሄደው ፕሬዝደንታዊ ምርጫው መሆኑን ጠቅሳ የአሜሪካ ድምጿ ሚሼል ኩዊን ዘገባ አቅርባለች። አዳነች ፍሳዬ ታቀርበዋለች።
ዩናይትድ ስቴትስ ውስጥ በመጪው ሳምንት ማክሰኞ ጠቅላላ ምርጫ ከመካሄዱ በፊት ዶናልድ ትራምፕ አንድ ድል ማግኘታቸው አይቀሬ ነው። የሀገሪቱ የሕግ መወሰኛ ምክር ቤት ትራምፕ ለጠቅላይ ፍርድ ቤት ዳኝነት ያቀረቧቸውን ዳኛ ኤሚ ኮኒ ባረትን ያጸድቃል ተብሎ ይጠበቃል። በሀገሪቱ በመካሄድ ላይ ባለው ፕሬዚዳንታዊ ውድድር ዲሞክራቱ የቀድሞ ምክትል ፕሬዚደንት ጆ ባይደን በሀገር አቀፍ ደረጃ እየቀደሙ መሆናቸውን የድምፅ መለኪያ አሃዞች እያመለከቱ ነው። ነገር ግን የምርጫ ውጤቱን ሊወስኑ በሚችሉት ዋና የፍልሚያ ቦታዎች በሚባሉት ክፍላተ ግዛት አንገት ለአንገት ተያይዘዋል ወይም የተቀራረበ ድምፅ እንዳላቸው ያመለክታሉ። የመራጮችም ትኩረት የሳበው አንዱ ነጥብ በኮቪድ-19 መዛመት ላይ የተንጸባረቀው አያያዝ ነው። የምክትል ፕሬዚዳንት ማይክ ፔንስ ቁልፍ ረዳቶች በኮሮና ቫይረስ የተያዙ ቢሆንም በያዝነው ሳምንት የምርጫ ዘመቻ ማካሄዱ እንደሚቀጥሉ ገልጸዋል። ጉዳዩ ለፕሬዚደንት ትራምፕ ትግል ሆኖ ቆይቷል ሲሉ ሪፑብሊካዊው የቀድሞ የኒው ጀርዚ አስተዳዳሪ ክሪስ ክሪስቲ ተናግረዋል። በቅርቡ በኮሮና ቫይረስ ተይዘው ሆስፒታል ገብተው ነበር።
If it looks like it's going well and it's diminishing, you're going to get the credit. And otherwise you're going to get the blame. But I think it's been
የቫይረሱ መዛመት ሁኔታ ተሻሽሎ እየቀነሰ ከሄደ መመስገን አይቀርም። ካልሆነ ግን ትወቀሳለህ። ለዶናልድ ትራምፕ እጅግ ከባድ የሆነውም ይኸው ነው። ምናልባትም የምርጫውን ውጤት የሚወስን ይሆናል። እና ያለን እንግዲህ
የሁለቱም ተወዳዳሪዎች የምርጫ ዘመቻዎች በያዝነው ሳምንት ገና ማን እንደሚመርጡ ያልወሰኑትን መራጮች ቀልብ ለመሳብ የመጨረሻ ትንቅንቅ ያደርጋሉ። ድምፅ መስጠቱን የቀጠለው የሀገሪቱ ሕዝብም ማን ያሸንፍ ይሆን የሚል ጭንቀት ውስጥ መግባቱ አልቀረም።
ዩናይትድ ስቴትስ በኮቪድ-19 ምክንያት ለህልፈት በሚዳረገው ህዝቧ ብዛት ከዓለም ቀዳሚውን ስፍራ እንደያዘች ነች። በቫይረሱ የሚያዘው ሰው ቁጥርም ማሻቀቡን ቀጥሏል። ይሁንና የዋይት ሀውስ ጽህፈት ቤት ሹም ማርክ ሜዶስ ትናንት እሁድ በሰጡት ቃል ሀገሪቱ ዓለም አቀፉን ወረርሽኝ አትቆጣጠርም። የምንቆጣጠረው ክትባቱን፣ መድኃኒቶቹንና ሌላውንም በሽታውን ለመዋጋት የሚያስፈልገውን ግብአት ማግኘታችንን ነው ሲሉ ተደምጠዋል። ማርክ ሜዶስ ከሲኤንኤን ቴሌቪዥን ጋዜጠኛ ጄክ ታፐር ጋር ባካሄዱት በንትርክ የታጀበ ቃለ መጠይቅ የፕሬዝደንት ዶናልድ ትራምፕን የወረርሽኙን አያያዝ ትክክል ነው ብለው ተሟግተዋል። ፕሬዝደንት ትራምፕና የዲሞክራቲክ ፓርቲው እጩ የሚፎካከሩበት የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የነገ ሳምንት ማክሰኞ በአውሮፓ የዘመን አቆጣጠር ህዳር 3 ቀን ነው የሚካሄደው። ማርክ ሜዶስ አሁን ያለነው የተሻለ ሁኔታ ላይ ነው ብለዋል። ፕሬዝደንቱ ሁሉን ነገር አድርገዋል። ባይደን ቢሆኑ ኖሮ ሰውን ሁሉ ዘግተው ቁጭ ያደርጉት ነበር ሲሉ ተከራክረዋል። በአብዛኞቹ ሀገር አቀፍና ዋና ዋና የብርቱ ፉክክር ክፍላተ ሀገር የህዝብ አስተያየቶች እየመሩ ያሉት የዲሞክራቲክ ፓርቲው እጩ ጆ ባይደን ወዲያውኑ በሰጡት ምላሽ ትራምፕ ወረርሽኙን መቆጣጠር እንዳልቻሉ በደንብ አሳይተውናል ብለዋል። አስከትለውም ባይደን ማርክ ሜዶስ የተናገሩት አምልጧቸው አይደለም ብለዋል። ከመጀመሪያ አንስቶ የነበረውን የፕሬዝደንት ትራምፕን የቀውሱን በሚመለከት የሚከተሉትን ስትራቴጂ ግልጽ አድርገውልናል ብለዋል። ለወረርሽኙ እጅ ሰጥቶ ቫይረሱ እንደሌለ በመቁጠር እልም ብሎ ይጠፋል በሚል ተስፋ የተቀረጸ ስትራቴጂ ነው ብለዋል ባይደን። ቫይረሱ አልጠፋም አይጠፋምም ሲሉም አክለዋል። ፕሬዝደንት ትራምፕና አስተዳደራቸው ድሮንም ሳይንቲስቶቹን አዳምጠው እርምጃ መውሰድ ነበረባቸው ያሉት ባይደን በየሳምንቱ በሺዎች የተቆጠሩ ሰዎች ሕይወት እየገበርን ያለበትን ትምህርት ቤቶች ያዘጋውንና ብዙ ሚሊዮን አሜሪካውያን ስራቸውን ያሳጣውን ቫይረስ የደቀነውን አደጋ የሚገባውን ትኩረት ሊሰጡት በተገባ ነበር ብለዋል። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት ዩናይትድ ስቴትስ በኮቪድ-19 ምክንያት 225,000 የሚጠጉ ሰዎች ለህልፈት ተዳርገውባታል። በቫይረሱ የተያዙትም ወደ 8.6 ሚሊዮን እየተቃረቡ ናቸው። በመጨረሻም አድማጮች የዜና እረፍታለን። ታዋቂው ሰዓሊ ሎሬት ለማጉያ በተወለዱ በ92 ዓመታቸው ከዚህ ዓለም በሞት ተለይተዋል። አርቲስት ለማጉያ ላለፉት 65 ዓመታት በፍየል ቆዳ ላይ በሳሏቸው በሺዎች የተቆጠሩ ስዕሎቻቸው አድናቆት ያተረፉ ናቸው። የቀብር ስነ ስርዓታቸው የፊታችን ሐሙስ በቢሾፍቱ ከተማ የሚከናወን መሆኑን በቤተሰባቸው መገለጹን ከሀገር ውስጥ ዘገባዎች ያገኘነው መረጃ ያመለክታል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ላደረሰችን ዜናዎች እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ1240 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 16 2013 ዓመተ ምህረት ምሽት ፕሮግራም ነው።
የግብጾችን ፕሮፓጋንዳ መልሰው ሲያስተጋቡ ነው እሳቸውን የሰማ ነው። እንደ አንድ ፕሬዝዳንት በዚህ ጉዳይ ላይ አማካሪ ሊኖሯቸው ኤክስፕናል ሊያዳምጡ ሲገባቸው እውነታ የሌለውን ነገር መናገራቸው በጣም ያሳዝናል። አሳፋሪም ነው። ይሄ የአሜሪካ መንግስት ፖሊሲም ነው ብዬ አላምንም።
አቶ ኮነ ፍስሐ የኢትዮጵያ የውሃ ጉዳዮች ምክር ቤት የህዝብ ግንኙነት ኃላፊ ናቸው። ፕሬዝዳንት ዶናልድ ትራምፕ ባለፈው አርብ የህዳሴ ግድቡን አስመልክቶ ግብጽ ልታፈነዳው ትችላለች በማለት ለተናገሩት የሰጡት አስተያየት ነው። አነጋጋሪ ሆኖ በሰነበተው በዚህ የፕሬዝዳንቱ ንግግር ጉዳይ የተዘጋጀውን ዘገባ በሁለተኛው አጋማሽ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪያም የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ኢትዮጵያ በጡረታ ላይ ያሉና በሌሎች ስራዎች ላይ የተሰማሩ መምህራንን ለበጎ ፈቃድ የማስተማር ስራ እየጠራች ነው። መምህራኑ ኮሮና ቫይረስን ለመከላከል ሲባል ቁጥራቸው በሚጨምረው የመማሪያ ክፍሎች ምክንያት የሚፈጠረውን ጫና ለመቀነስ እንደሚያግዙ ተነግሯል። የትምህርት ሚኒስትር ዶክተር ኢንጂነር ጌታሁን መኩሪያም እኔም አስተምራለሁ በሚል መሪ ቃል ይፋ የተደረገውን ንቅናቄ በመቀላቀል ዛሬ በዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ተገኝተው ማስተማር ጀምረዋል። የአዲስ አበባ ምክትል ከንቲባ አዳነች አበቤ ደግሞ ሌሎች በጎ ፈቃደኞችም ንቅናቄውን እንዲቀላቀሉ ጥሪ አቅርበዋል። ለ45 ቀናት የሚሰጠው የ8ኛና የ12ኛ ክፍል የገጽ ለገጽ የማካካሻ ትምህርት ዛሬ በአዲስ አበባ ተጀምሯል። ፀሐይ ዳምጠው ተጨማሪ አላት።
26 ሚሊዮን የኢትዮጵያ ተማሪዎች በኮሮና ወረርሽኝ ምክንያት እቤት መዋል ከጀመሩ ከ7 ወር በላይ እንዳስቆጠሩ ነው የተገለጸው። ዛሬ በአዲስ አበባ የተካሄደው ስነ ስርዓትም ይህንኑ የተቋረጠ ትምህርት ከማስቀጠል ጋር የተገናኘ ነው። በወረርሽኙ ምክንያት የተቋረጠውን ትምህርት ለማስቀጠል የከተማ አስተዳደር የተለያዩ ተግባራትን ሲያከናውን ነበር ያሉት ምክትል ከንቲባ አዳነች አቤቤ አሁንም ወረርሽኙ ስላልጠፋ ተማሪዎችና መላው የትምህርት ማህበረሰብ ተገቢውን ጥንቃቄ እንዲያደርጉ አሳስበዋል።
አሁንም የኮሮና ቫይረስ ተግዳሮት ከሀገራችን ወጥቷል ማለት አይደለም። ነገር ግን እንዴት መከላከል እንዳለብን፣ ምን ጥንቃቄ ማድረግ እንዳለብን በደንብ ልምድ አግኝተንበታል። የተለያዩ ቁሳቁሶችን በሀገራችን ማምረት ጀምረናል። የጤና ተቋማትም ስራዎቻችንን ሳናቋርጥ፣ ነገር ግን ጥንቃቄያችንን እያጠናከርን ስራዎቻችንን መስራት እንደምንችል በሰጡን ምክር መሰረት ትምህርት ቤትን ዛሬ ማስጀመር በተለይ ለሃይ ስኩል ግድ ስላለን እንግዲህ እናንተም ወደ ትምህርት ቤት ስትመለሱ በዋናነት ትኩረት ማድረግ ያለባችሁ አንዱ ትምህርታችሁ ላይ ነው። ሁለተኛው ራሳችሁን ቅድሚያ ሰጥታችሁ ከኮሮና ቫይረስ ራሳችሁ መከላከል ነው።
ምክትል ከንቲባው አክሎም ሁሉም በጎ ፈቃደኛ ማህበረሰብ የማስተማር ተግባሩ ላይ እንዲሳተፉ ጥሪ አቅርበዋል። በአዲስ አበባ ከተማ የ8ኛና የ12ኛ ክፍል የገጽ ለገጽ የማካካሻ ትምህርት መጀመሩም ተገልጿል። የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ ደግሞ እኔም አስተምራለሁ በሚል መሪ ቃል የሚካሄደውና የመምህራንን ጫና ለመቀነስ የታቀደውን የበጎ ፍቃድ ንቅናቄ የ12ኛ ክፍል ተማሪዎችን በማስተማር አስጀምሯል። በትምህርት ቤቱ በሚወጣ መርሃ ግብር መሰረት ለ45 ቀን የማስተማር ስራውን እንደሚያከናውኑም ተናግረዋል።
በሁሉም የሀገራችን አካባቢዎች ያላችሁ፣ በመንግስት ስራ ላይ የተሰማራችሁ፣ በግል ስራ ላይ የተሰማራችሁ፣ ምናልባትም በተለያየ ምክንያት ከተለያየ የትምህርት ተቋማት ተመርቃችሁ ጊዜ ያላችሁ ወጣቶች ከዛሬ ጀምሮ በአጠገባችሁ በሚገኝ የሁለተኛ ደረጃ ትምህርት ቤት፣ የአንደኛ ደረጃ ትምህርት ቤት ጎራ በማለት በመመዝገብ የሀገርን ጥሪ፣ የመንግስትን ጥሪ፣ የነዚህ ብሩህ አእምሮ ወጣቶችን ጥሪ እንድትቀበሉ የማስተማር አገልግሎት እንድትቀላቀሉ ጥሬን ማድረግ እፈልጋለሁ። እኔ ከዛሬ ጀምሮ በዚህ ሁለተኛ ደረጃ የዳግማዊ ምኒልክ ትምህርት ቤት የ12ኛ ክፍል ተማሪዎችን ፊዚክስ አስተምራለሁ። በሳምንት እንደሚወጣልኝ ፕሮግራም ተገኝቼ ተማሪዎቼን ማስተማር እፈልጋለሁ። ከትምህርቱም ባሻገር ፊዚክስ እንዴት አይነት ፋውንዴሽናል የሆነ ሳብጀክት እንደሆነ ማስተማር እፈልጋለሁ። ስለዚህ ከዛሬ ጀምሮ አስተማሪ ነኝ ማለት ነው።
ተማሪዎች ከጤና ባለሙያዎችና መምህራን የሚሰጣቸው ምክርና አቅጣጫ በአግባቡ እንዲተገብሩም ጥሪ አቅርበዋል ሚኒስትሩ። ምክትል ከንቲባ አዳነች አቤቤ በበኩላቸው ተማሪዎች ከኮቪድ-19 በተጨማሪ የመማር ማስተማር ሂደቱን ለማስተጓጎል ከሚንቀሳቀሱ ጸረ ሰላም አካላት እንዲርቁ ጠይቋል።
ትምህርት ቤቶች የሰላም ማዕከል ናቸው። ትምህርት ቤቶች የሚያስተምሩ ዕውቀት የሚገበይባቸው ማዕከላት እንጂ ለሰላም መደፍረስ ቦታና ስፍራ አይደሉም። ሰላም ምናልባት ሰላምን አጥቶ ወደ እናንተ ጎራ የሚል ቢኖር ሰላምን ስጡት፣ ሰላምን አስተምሩት፣ ከእናንተ እንዲማር ድር ስጡት እንጂ በምንም አይነት ሰላማችሁን እንዲወስድባችሁ ክፍተት እንዳትሰጡ።
የከተማ አስተዳደሩ በዘንድሮ የትምህርት ዘመን የመማር ማስተማር ሂደት እንዲሳካ ከተማሪዎች ደንብ ልብስ ጀምሮ የመማሪያ ቁሳቁሶች እንዲሁም የንጽህና መጠበቂያ ቁሳቁሶች እንደሚያቀርብ ወይዘሮ አዳነች ጨምረው ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ፀሐይ ዳምጠውን ላደረሰችን ዘገባ እናመሰግናለን። የትንታኔው መጽሔት ይቀጥላል። ከደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ በማንነታቸው ምክንያት ጥቃት ደርሶባቸው ከመኖሪያቸው መፈናቀላቸውን የሚናገሩ በትምህርት ቤት ውስጥ ተጠልለው የሚገኙ ተፈናቃዮች ከጥቃት ነጻ ስለመሆናቸው ዋስትና እንደሌላቸው ገለጹ። በጥቃቱ የተገደሉ ሰዎች ቁጥርም 41 እንጂ መንግስት እንዳለው 31 አለመሆናቸውን ተናግረዋል። የተፈናቃዮቹም ቁጥር 7000 እንደሚደርስ ገልጸዋል። የደቡብ ክልል ሰላምና ጸጥታ ቢሮ ለደረሰው ጥቃት ተጠርጣሪ ናቸው ያላቸውን 54 ግለሰቦችን በቁጥጥር ስር መዋሉን ገልጾ የተገደሉ ሰዎች ደግሞ 31 መሆናቸው በሁሉም የጸጥታ አካላት የተጣራ መሆኑን አስታውቋል። ታጥቀው አካባቢውን ያተራምሱን ነበር የተባሉ ሁለት ሽፍቶችም መገደላቸውን ተናግረዋል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ 3 ቀበሌያት ከጥቅምት 8 እስከ 11 2013 ዓ.ም በተፈጸመ ጥቃት ጉዳት ከደረሰባቸው የቀበሌው ነዋሪዎች ውስጥ አንዱ የሆነው አህመድ መሐመድ 5 ቤተሰቦቹን እንዳጣና የቤተሰቦቹ አባላት የሆኑ 4 ህጻናት መጎዳታቸውን ተናግሯል።
እነሱ ጋር አብሮ 70 ዓመት የኖረ ሰው ማለት ነው። ለምሳሌ አያቶች ማለት ነው። እነሱ ማለት ስለማይችሉ እነሱ ነው
በየሜዳው ተበትናል የሚለው የጥቃቱ ሰለባ ወጣት አህመድ መሐመድ የወረዳው ነዋሪዎች በተስፋ መቁረጥ ስሜት ውስጥ መሆናቸውን ገልጧል። አህመድ በቂ ሰላምና መረጋጋት አለመፈጠሩም ተናግሯል።
ሰው ከበረንዳ ወጡ፣ ሰው ሀገር ላይ ያለው ይህ ማለት ደግሞ ከገበሬ ወጡ ወረዳ ላይ ማለት ነው። ስለዚህ ስጋት የሚወቁ አካባቢዎች ላይ ስንቀመጥ ነው። ያማ ቢሆን ይሻል ነበር። እኛ ያለነው ጉራ ፈርዳ ወረዳ ቢስቱ የሚባልበት ከተማ ነው። ሰላም ሲወቁ ወደ የአካባቢያችን እንመለስ ነበር። አሁን ህዝቡ እየለመነ ያለው በየበረንዳው ማለት ነው፣ ውጭ ላይ ያደለ
መንግስት ወንጀል የፈጸሙ ሰዎችን በህግ ቁጥጥር ስር ለማዋል ጥረት እያደረግኩ ነው፣ የያዝኩ ነው እያለ ነው የሚገኘው። እዛ አካባቢ እናንተ የምታውቋቸው ሰዎች በዚህ ወንጀል የተያዙ ሰዎች አሉ?
ወንጀል የፈጸሙ ሰዎች እኮ ከኛ ጋር አብረው የኖሩ ናቸው። እኛ ጋር አብረው ሲወር ሲወጡ ሰዎች ናቸው። ምክንያቱም አሁን ያንን ነገር ሊያደርጉ ሲፈልጉ ቀድሞ ልጆቻቸውን ሚስቶቻቸውን አሸሹ። ወንዶቹ ቀሩ። ከቀሩ በኋላ የፈልጉትን አደረጉ። ያንን ደግሞ አደረጉትን አንድ ባንድ እናቃቸዋል።
የምታውቋቸው ከሆነ መንግስት ህዝቡ ጥቆማ ያድርግ ይንገርን እያለ ነው። ይዘው ከወጡ ሰዎች በስተቀር የተዳደሩበት የነበረው ከብቶቻቸውና ንብረቶቻቸው ያሉበትን ሁኔታ እንደማያውቅ አስረድቷል። ለተፈናቀሉ ዜጎችም በቂ ድጋፍ ከመንግስት እንደማይደረግላቸው ገልጧል። በማንነታችን ጥቃት ደርሶብናል የሚሉና ተፈናቅለው በትምህርት ቤት ከተጠለሉ ዜጎች ውስጥ ሌላ የጥቃቱ ሰለባ አቶ ሞገስ አሰርጌ አሁንም የምንተማመንበት አካል የለም ብሏል።
ምንም አይነት ዋስትና የለንም። ምንም አይነት በቃ አሁን ዝም ብሎ የሆነ ጅምቅ ይሰማ ልጁ ተልጅ ሴቱ ተሴት ተገናብሮ ራሱ ይተላለቃል እንጂ ጥበቃ ራሱ ዙሪያውን ራሱ ያለው ነገር ምንም ነገር ራሱ የለም። ቢያንስ መንግስት ራሱ አንድ ነገር ራሱ ካላመቻቸልን ወይ ተውስጥ የጠጃ ነገር የለም ወይ ደግሞ ወደ ጃቅጣጫ ሳይዝ እንግት እንወጣለን በሚል ያው በፍጥጫ ላይ ነው ሰዋል።
ባለፈው ሳምንት በተከታታይ ከተፈጸመ ውጪ ሌላ ጥቃት እንዳልተፈጸመ ተናግረው የተገደሉ ሰዎች ቁጥር ግን 41 እንጂ እንደተባለው 31 ብቻ አይደሉም ብሏል። የተፈናቀሉ ዜጎችም ከሁለትና 3000 በእጅጉ ይልቃሉም ብሏል። ከሰሞኑ ደግሞ ትምህርት ይጀምራል በሚል ከተጠለንበት ወቱማ ከሚባል ትምህርት ቤት እንድንወጣ የተደረገ ነው በማለት ተናግሯል።
ተፈናቃው 7000 ይደርሳል። የሟቾች ቁጥርም 41 ናቸው። አሁን ድረስ ራሱ አሁን የምንፈልጋቸው ሰዎች አልተያዙ።
የደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ በጉራ ፈርዳ ወረዳ ግንቃ ሾብና ወጀምታ ቀበሌያት በተፈጸመው ጥቃት እጃቸውን አስገብተዋል ያሏቸውን ግለሰቦች በቁጥጥር ስር እያዋሉ መሆኑን ገልጧል። ታጥቀው አካባቢን ያተራምሱ ነበር የተባሉ ሽፍቶች ላይም እርምጃ እንደተወሰደባቸው ተናግሯል።
ጋር ግንኙነት አላቸው የተባሉ አካላት በቁጥጥር ስር ውሏል። ከነዚህ መካከል ለአራት የሚጠጉ የዞንና የወረዳ አመራሮች አሉ። ወደ ሁለት የሚሆኑ የቀበሌ አመራሮች አሉ። ከመንግስት ሰራተኞች ውስጥም በዚህ ጉዳይ ላይ እየተጠቱ የወረዳም የቀበሌም ባለሙያዎች አሉ። ከዚህ ባሻገር ደግሞ ቀጥታ ከድርጊቱ ጋር ይገናኛሉ የተባሉ ግለሰቦችም በቁጥጥር ስር የዋሉበት ሁኔታ ነው ያለው። አንዱ ይሄ ነው። ሁለተኛው አካባቢውን ሲያተራምሱ ከቆዩ ሽፍቶች መካከል ሁለቱ ላይ እርምጃ ተወስዷል። የተያዙ ሁለት አሉ። ነገር ግን በርከት ያሉ የድርሻ የነበራቸው በተለያየ መንገድ ራሳቸውን ደብቋል። ይሄ ጠንካራ የጸጥታ ኃይሉ ክትትል እያደረገ ነው። በተገኙበት ተመጣጣኝ የሆነ እርምጃ እየወሰደ የሚሄድበት ነው። ይህ ስራ እየተሰራ ነው።
ከዚህ በተጨማሪ የተፈናቀሉ ዜጎችን የማረጋጋትና ድጋፍ የማድረግ ስራ እየተደረገ እንደሆነም ገልጧል። ከተገደሉና ከተፈናቀሉ ሰዎች ቁጥር ጋር በተያያዘ ያለውን የቁጥር መጣረስና ልዩነት በተመለከተ የሚከተለውን ተናግሯል።
እነዚህ ሶስት ቀበሌዎች ላይ ያለ ህብረተሰብ ሙሉ በሙሉ የሚባል በሚችን ደረጃ ነው የተፈናቀለው። ወደ 500 የሚጠጋ 480 አካባቢ መደንግ የገቡ ናቸው። በአንድ ቦታ የተገኙ ወደ ኋላ አሁን እየመለስን ያለ ነው ማለት። ሁለተኛ ወረዳ ማዕከል ላይ ወደ 2635 ሰው ነው ያለው አንድ ቦታ ላይ። ይሄ ወደ አንድ ማዕከል የመጣ ነው። በርካታ ሰው አጎራባች ቀበሌዎች ላይ ዘመድ አዝማድ ጋር ወጥቶ ደንግጦ የገባ ሰው በርካታ አለ። ይሄ ቁጥሩ አሁን ከምንለው ከፍ ልል እንደሚችል ምንም ጥርጥር የለውም።
እርስዎ እያሉኝ ያለው የሟቾች ቁጥር 31 ነው። ከአካባቢው ደግሞ የሚነሳው የሞቱ ሰዎች ቁጥር ከ40 ይልቃሉ 41 ናቸው ነው የሚሉት። እና ገና ኢንቨስቲጌሽኑ ስላላለቀ ነው ወይስ መንግስት እንደ ድሮ የሟቾችን ቁጥር የመቀነስ አባዜ ውስጥ ነው አሁንም ያለው?
እዚህ ላይ በግልጽ ለመነጋገር የሁሉም የጸጥታ አካላት በግምገማ ያረጋገጡት ነው። ይሄ ማለት አንተ እንደምታነሳው ከዚህ በፊት እንደነበረው መረጃ በመጠበቅ የአካባቢ ገጽታ የምናምን ገጽታ ተብሎ የሚጨነቅ አካል የሚያደርገው ቆሻሻ አስተሳሰብ ነው። በዚህ መንገድ እንዳይሆን ለማሳያነት መከላከያ ሰራዊታችን አባላት አሉ፣ የሁሉም ህዝቦች ስብጥር፣ የፌዴራል ፖሊስ አባላት አሉ፣ የሁሉም ህዝቦች ስብጥር፣ የክልሉ ሚሊታሪ አካላት አሉ፣ የ56ቱ ስብጥር ናቸው። ዞኑ አመራር እና ፖሊስ የሰጠው መረጃ አይደለም። ይሄ በግላጭ የተገመገመ ነው። በመጀመሪያው ቀን 12 ዜጎቻችን ህይወታቸውን ያጡበት፣ 5 ዜጎች የቆሰሉበት ነው። በሁለተኛው ዙር 19 ዜጎቻችን ህይወታቸውን ያጡበት እና 8 ዜጎች የቆሰሉበት ነው። በአጠቃላይ 31 ዜጎቻችን ህይወታቸውን ያጡበት፣ እንደገና ደግሞ 13 ዜጎቻችን የቆሰሉበት ነው።
ጥቃቱ ማንነትን መሰረት ያደረገ ነው፣ በተለይም በአንድ ብሔር ላይ ያነጣጠረ ነው የሚባለውን አስመልክቶም አቶ አንድነት አለ ያሉትን ተጨባጭ ሁኔታ እንዲህ አስረድተዋል።
በሁለት መንገድ መመልከት ጠቃሚ ነው የሚሆነው። አንደኛው ከሞቱትና ከቆሰሉት ዜጎች መካከል በርካታ ቁጥር ያለው አማርኛ ተናጋሪ ዜጎቻችን ናቸው። ነገር ግን እነዚህ ውስጥ የኦሮምኛ ተናጋሪ ዜጎችም አሉበት። ቁጥራቸው ግን ከአማርኛ ተናጋሪ ጋር የሚስተካከል አይደለም። አጠቃላይ 31 ከሞቱት ውስጥ ወደ 5 የሚጠጉ ናቸው ኦሮምኛ ተናጋሪዎች ማለት ነው። ሁለተኛ ጥቃቱ የተፈጸመበት መንደር ላይ እንግዲህ ጥቃቱ የሚፈጸመው ነዋሪዎች ላይ እንደመሆኑ መጠን መንደሩ ላይ ያለው የነዋሪ ስብጥር ነው። በርካታ ቁጥር ያለው አማርኛ ተናጋሪ ነው እዛ ቀጠና ላይ ያለው። ይሄ በአንድ በኩል ከግንዛቤ ውስጥ መግባት አለበት እና በጥንቀትም መፈተሽ ያለበት ጉዳይ ነው። ሁለተኛው ግን በግምገማችን ያረጋገጥ ነው ይሄ ጥቃት 8 ላይ ከመፈጸሙ በፊት 6 ላይ አንድ የሸኮ ተወላጅ እዛ ቀጠና ላይ ሞቷል። ይሄንም ሞት ተከትሎ የሞተው የሸኮ ተወላጅ አማራ ብሔረሰብ ተወላጆች ያሉበት አካባቢ ነው የሞተው። ከዚህ ጋር ተያይዞ ገዳዮች አማራ ናቸው በሚል በከፍተኛ መንገድ ክሰሳ ተደርጓል። ይህን ተከትሎ እዛ ቀጠና ላይ ነዋሪዎች የአማራ ብሔረሰብ ተወላጆች ናቸው እነሱ ገደሉ በሚል ተነስቷል። ስለዚህ ይህን ተከትሎ የተወሰደ እርምጃ ነው። ሶ አማራ ገደለ በሚል ዘርንና ብሔርን ማዕከል ተደርጎ የተቃጣና በተጨባጭም በተግባር የታየ ጥቃት ነው ብለን በሌላ መንገድ የምትወስደው።
በዚህ ጉዳይ ላይ ከደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ከአቶ አንድነት አሸናፊ ጋር ያደረግኩት ሰፋ ያለ ክፍል
ነገ ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም።
ዮናታንን ለዘገባው እናመሰግናለን። በሀገሪቱ በተለያዩ አካባቢዎች በሚኖሩ የአማራ ብሔር ተወላጆች ላይ እየተፈጸመ ያለውን ማንነትን መሰረት ያደረገ ጥቃት መንግስት እንዲያስቆም የሚጠይቅ ሰልፍ ለማካሄድ ጥሪ ማድረጉን የአማራ ብሔራዊ ንቅናቄ አብን ገለጸ። በወገኖቻችን ላይ እየደረሰ ያለው ጥቃት እንዲቆም በተደጋጋሚ ለፌደራልና ለክልል ባለስልጣናት አስታውቀናል፣ ሰሚ ግን አላገኘንም ሲሉ የንቅናቄው የህዝብ ግንኙነት ኃላፊ አቶ ጣይር መሐመድ ለአሜሪካ ድምጽ ገልጸዋል። ከነገ በስቲያ ረቡ ጥቅምት 18/2013 ዓመተ ምህረት የተጠራው ህዝባዊ ሰላማዊ ሰልፍ በሁሉም የአማራ ክልል ከተሞች እንደሚካሄድ አቶ ጣይር አስታውቀዋል። የአማራ ክልል መንግስት ግን ሰልፉ ህጋዊ አይደለም ሲል ማምሻውን መግለጫ ሰጥቷል። አስቴር ምስጋናው ዝርዝሩን ታስደምጠናለች።
በኢትዮጵያ ከአማራ ክልል ውጪ 15 ሚሊዮን የሚገመት የብሔሩ ተወላጅ በተለያዩ አካባቢዎች ይኖራሉ ይላሉ የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ። ይህ ህዝብ ግን ሀገሬ ብሎ በሚኖርበት አካባቢ እንደመጤ ተቆጥሮ ውጣ እየተባለና እየተጨፈጨፈ ይገኛል ብለዋል። በተለይ ባለፈውና በዘንድሮ ዓመት በተለያዩ አካባቢዎች አሰቃቂ ጥቃቶች መፈጸማቸውን አስታውሰዋል። እሳቸው እንዳሉት ይህንን የሚያወግዝና መንግስት እንዲያስቆም የሚጠይቅ ሰልፍ ነው ንቅናቄያቸው ለመጪው ሮቡ የጠራው።
በተለያዩ ጊዜያት በተለያዩ አካባቢዎች አማራውን መሰረት ያደረጉ የዘር ጥቃቶች እንግዲህ አንድ አይደለም ሁለት አይደለም፣ በተደጋጋሚ የተከሰተ ነው። ቦታውም አንድ ቦታ አይደለም። ይህ ነገር እንዲቆም በተደጋጋሚ ሙከራዎችን አድርገናል። ከመንግስት ጋር ተወያይተናል። የህግ ማስከበር ስራ እንዲሰራ ጥረት አድርገናል። ሆኖም ግን ጥረታችን ፍሬ አፍርቶ የወገኖቻችን ሞት ማስቆም አልተቻለም። ስለዚህ መንግስትን በመጠየቃችንም ሆነ ነገሮች እንደዚህ ተስተካከሉ ጥረት ማድረግ ፋይዳ ያላመጣ በመሆኑ ከአንዴና በመጨረሻ ጊዜ ለማስቆም በእኛ በኩል የህዝባዊ እምቢተኝነትን ትግሉን አቀጣጥሎ ሰላማዊ ሰልፍ ጥሪ ማድረግ፣ በቀጣይም ደግሞ ሌሎች የትግል አማራጮችን ተከትሎ ይህንን ነገር ለአንዴና ለመጨረሻ ጊዜ ማስቆም ስራ አስፈጻሚ ኮሚቴያችን በአስቸኳይ ከተወያየ በኋላ የወሰነ ውሳኔ ነው ማለት ነው። ከተሞችና በልዩ ሁኔታ ደግሞ ከሮቡ ማለት ነው ጥቅምት 22 ላይ ደግሞ አዲስ አበባ ከተማ እንዲሁም የአዲስ አበባ በሚካሄድበት ቀንም በተለያዩ የዓለማችን ክፍሎች የሚገኙ አማራዎች ይህንን የዘር ጥቃት አውግዘው ይህንን እንቅስቃሴ ደግፎ አብረው እንድንሆን
ንቅናቄው ድርጊቱን በመቃወም መግለጫዎችን በተደጋጋሚ እንዳወጣና የፌዴራልም ሆነ የክልል ባለስልጣናትን ማናገራቸውን አቶ ጣሂር ያስረዳሉ። መፍትሄ ባለመምጣቱ ግን ከህዝቡ ጋር በመሆን በሰላማዊ መንገድ ጥያቄያችን ይቀጥላል ብለዋል።
መግለጫዎችን ከማውጣት ባለፈ ከመንግስት ከፍተኛ ባለስልጣናት ጋር እየተገናኘን ውይይቶችን አድርገናል። በአካል በፊት ለፊት ይህን ነገር ከመከሰቱ በፊትም ጥበቃ እንዲደረግ ይህ ጥቃቱን መከሰት ከጀመረ በኋላ ደግሞ ለአንዴና ለመጨረሻ ጊዜ እንዲቆም ጥሪዎችን የሚያደርግ በርካታ በፌደራል መንግስት ደረጃም ትልቅ ስልጣን ያላቸውን ሰዎች ጠይቀናል፣ ተወያይተናል። ነገር ግን መፍትሄ ሊመጣ አልቻለም። ውይይቶችና መነጋገሮች ናቸው የተሻለ ያማረዳሉ።
የአማራ ክልል መንግስት ማምሻውን በሰጠው መግለጫ ግን በመጪው ረቡዕ ሰልፍ ይካሄዳል እየተባለ የሚናፈሰው መረጃ ህጋዊ አይደለም፣ በመንግስትም እውቅና የለውም ብሏል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ያብራሩት ይህንኑ ነው።
ከሰሞኑ በ18 ጀምሮ በዚህ ክልል ላይ ከክልልም ውጪ ይህን ሞት እና ግድያ ተመለከተ ሰልፍ ማድረግ አለብን የሚል የሶሻል ሚዲያ የሰላማዊ ሰልፍ ጥሪዎች እየተላለፉ ነው። በመዋቅር በመንግስት መዋቅር በኩልም ጭምር መረጃዎች እየመጡ ነው ያሉት። ይሄ ሰልፍ እንደ መንግስት ህጋዊ ሰልፍ አይደለም። በመሰረታዊነት ሰልፍ ሲጠራ የገጠመንን ችግር ሰልፍ በማድረግ ብቻ የምንፈታው አይደለም። አሁን ላይ ሰልፍ በማድረግ ችግሩ የሚፈታ ቢሆን የክልሉ መንግስት ገዢውን ፓርቲ ጨምሮ በማስተባበር ሰልፉን በመራንም ነበር። ነገር ግን ሰልፍ መፍትሄ አይሆንም። አንደኛ ወቅቱም አይደለም። ምናልባትም አሁን ሰልፍ ማድረግ ሌላ ክልል ላይ የሚኖሩትን ከክልል ውጭ የሚኖሩት ዜጎችን የባሰ ለችግር ተጋላጭ ያደርግ ካልሆነ በስተቀር መፍትሄ ስለማይሆን በተጨባጭ መረጃ ስላረጋገጥን፣ ሁለተኛ አሁን በርካታ አጀንዳ ያለበት ወቅት ነው። የተፈጥሮ አደጋ እንጃቦ ሰው ገና ከተፈጥሮ አደጋ ያላገገምበት ከዛ ለመውጣት ቀና ደፋ የሚልበት ወቅት ነው። ሌሎች የዓለም አቀፋዊ ይዘት ያላቸው ከአባይ ግድብ ጋር የሚያያዙ የፖለቲካ አጀንዳ የሆነበት ወቅት እና ልዩ ልዩ ስራዎችን የምንሰራበትና ህዝባችንን የምናረጋጋበት ወቅት ጋር ተያይዞ ሰልፍ መጥራት ምናልባትም እንደ ዋና ለጠላት የአማራ ክልልን መረጋጋት ለማይፈልጉ ኃይሎች አማራ ክልልን በማተራመስ ቀጥሎ ማገርን ለማደፍረስና ለማተራመስ ለሚፈልጉ ኃይሎች ዱላ የመስጠት ያህል ነው የሚቆጠረው። ሰላም የማይፈልጉ ኃይሎች ለውጡ እንዲደናቀፉ የሚፈልጉ ኃይሎች እንዲህ አይነቱን ሰልፍ ይፈልጉታል። በሰልፍ አሳበው ግርግር ለመንዛት በግርግሩ ሰው ለማጋጨት እና ክልሉ የትርምስ ማዕከል በመሆን በማድረግ እየሰሩም ስለሆነ ይሄንንም ስለምናቅ እንዲህ አይነት ሰልፎች ለዚህ የተጋለጡ መሆናቸውን ስለደረሰንበት በእነዚህ ምክንያቶች ሰልፉ መካሄድ የሌለበት ህገወጥ ሰልፍ ነው። እንደ መንግስት ለዚህ ሰልፍ እውቅና አንሰጥም። ሰልፉ መካሄድ የለበትም። ይሄ መታወቅ መቻል አለበት። ስለሆነም ፎርማሊ በደብዳቤ የተጠየቀም ጥያቄ የለም። ይሄን መረጃ የደረሰንበት በማህበራዊ ሚዲያ በተላለፈ መረጃና በመዋቅር በመንግስት መዋቅር ቅስቀሳዎች እንዳሉ ከአንዳንድ አካባቢ ስለደረሰ ይህንን መረጃ ታሳቢ በማድረግ እንጂ ለክልሉ መንግስት በደብዳቤ የተጻፈ ወይም ለሆነ ከተማ ከንቲባ በደብዳቤ የተጻፈ እስካሁን ባለው የደረሰን የለም። ይህን መግለጫ እስከሰጠውበት ጊዜ ድረስ
ህብረተሰቡን በዚህ ሰልፍ እንዳይሳተፍ አቶ ግዛቸው ጥሪ አስተላልፈዋል።
የጸጥታ አካላት፣ የፖሊስ፣ የሚኒሻ እና ሌሎችም አካላት ከዚህ ሰልፍ ጋር በተያያዘ ስርዓት እንድታስከብሩ መንግስት ጥሪውን ያስተላለፈ መሆኑን በዚህ አጋጣሚ ላሳውቃችሁ ፈልጋለሁ። ሰልፍ መውጣ ነኝ ብሎ አሻፈሬ ብሎ ወደ ሰልፍ የሚሄድ ሰልፉ መካሄድ አለበት ብሎ የሚያስተባብር አካል ካለ ፖሊስ አስፈላጊውን የህግ እርምጃ የሚወስድ መሆኑን በዚህ አጋጣሚ ማሳሰብ ነው መወደው።
ሰሞኑን በቤንች ሸኮ ዞን ጉራ ፈረዳ ወረዳ ማንነታቸው ያልታወቁ ኃይሎች በንጹሃን ዜጎች ላይ ባደረሱት ጥቃት 31 ዜጎች ሲሞቱ በርካቶች መቁሰላቸው ይታወሳል። የፌዴራል ከፍተኛ የመንግስት የስራ ኃላፊዎችም በደቡብ ክልል ቤንች ሸኮ ዞን ጉራ ፈረዳ ወረዳ ከህብረተሰቡ ጋር ውይይት አድርገዋል። የሰልፉ ጉዳይ መሰማት የጀመረው በተለይ ከዚህ ጥቃት በኋላ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው አርብ የታላቁን ህዳሴ ግድብ አስመልክቶ ግብጽ ግድቡን ልታፈነዳው ትችላለች በሚል ያሰሙት ንግግር በርካታ ኢትዮጵያውያን መካከል ቁጣን የቀሰቀሰና አነጋጋሪ ሆኖ ሰንብቷል። የኢትዮጵያ መንግስትም የትራምፕ ንግግር ኃላፊነት የጎደለው መሆኑን ጠቅሶ ኢትዮጵያ በየትኛውም ማስፈራሪያና ጫና የማትንበረከክ መሆኑን በጠቅላይ ሚኒስትርና በተወካዮች ምክር ቤት በኩል ባወጣው መግለጫ አስታውቋል። ተቀማጭነታቸው በኢትዮጵያ የሆነውን የአሜሪካን አምባሳደር ደርም በመጥራት ስለ ፕሬዝዳንቱ ንግግር ምንነት መግለጫ እንዲሰጡ ጠይቋል። በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያንም አስተያየታቸውን በተለያዩ መልኩ የገለጹ ሲሆን የአሜሪካ ድምጽ አንዳንዶቹን አነጋግሯል። የኢትዮጵያ ውሃ ጉዳዮች ምክር ቤት የህዝብ ግንኙነት ኃላፊ አቶ ሆነ ፍሳህና በአባይ ግድብ ላይ በሪፐብሊካን የዲሞክራቲክ ፓርቲ አባላት በሆኑት ስራ አስፈጻሚ አባላት ላይ መራጮች ደብዳቤዎችን በመላክ ተጽዕኖ እንዲያደርጉ ግፊት ለማድረግ ከወራት በፊት የተቋቋመው የመራጮች ድምጽ ቮተርስ ቮይስ አስተባባሪ አቶ ዳንኤል ምሩን አነጋግረናል። በውጭ ሀገር የሚኖሩ ሌሎች እውቅ የፖለቲካ ሰዎች በተለያዩ መድረኮች የሰነዘሯቸውንና የግብጽ መገናኛ ብዙሃን ጉዳዩን አስመልክቶ የሰጡትን መግለጫዎች በማጠናቀር ደረጀ ደስታ የሚከተለውን ዘገባ አዘጋጅቷል።
ፕሬዚዳንት ፕሬዚደንት ትራምፕ ባለፈው ሳምንት የሱዳንና እስራኤልን ስምምነት በሚያበስረው መግለጫ ላይ የሱዳንና የእስራኤል ጠቅላይ ሚኒስትር በተገኙበት የስልክ ልውውጥ ሲናገሩ ኢትዮጵያ በሳቸው መንግስት አደራዳሪነት የተጀመረውን የህዳሴ ድርድር ማቋረጧን በመግለጽ ነቅፈዋል። አስከትለውም አነጋጋሪ የሆነውና ብዙ ኢትዮጵያውያን ዘንድ ቁጣን የቀሰቀሰውን የሚከተለውን ንግግር ተናገሩ።
እነርሱ ግብጽ ግድቡን ማፍረሳቸው አይቀርም ደግሞም በግልጽና እንዲሰማ ድርጊት ተናግሬያለሁ ደብድበው ያፈርሱታል መቼም አንዳች ነገር ማድረግ አለባቸው።
የኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት ባወጣው መግለጫ ከውጪ አካላት የሚዘነዘሩ ማስፈራሪያዎችና ሉዓላዊነቱን የሚነኩ ዘለፋዎች በቂ መረጃን የማይሰጡ መሆኑን ገልጾ ንግግሩ ዓለም አቀፋዊ ሕግን የጣሰ መሆኑን አስታውቋል። ኢትዮጵያ በማስፈራሪያዎች አትንበረከክም በቅኝ ግዛት ለተመሰረተ ውልም ዕውቅና አትሰጥም ብሏል። የኢትዮጵያ ያለምንም ጣልቃ ገብነት በጋራ መተማመንና ፍትሃዊ አጠቃቀም መርሆችን ባከበሩ መልኩ ችግሮች እንዲፈቱ ቁርጠኝነቷን ትገልጻለች ብሏል። የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ቁጣቸውን ፈጥነው ከገለጹ ኢትዮጵያውያን መካከል አንዱ ነበሩ። በትዊት ገጻቸው እንዲህ ብለዋል።
የዩናይትድ ስቴትስ ፕሬዚደንት የሱዳኑን መሪ ሲያነጋግሩት የተናገሩት ንግግር አደገኛ ነው። እንዲህ ስላዝናለሁ። ሰውየው የሚናገሩትን ነገር ምንንም የሚያውቁት አይመስለኝም። ኢትዮጵያና ኢትዮጵያውያን ግን እንደዚህ ባለ ኃላፊነት በጎደለው አነጋገር አይሸበሩም።
አቶ ኮነ ፍስሐ የኢትዮጵያ የውሃ ጉዳዮች ምክር ቤት የህዝብ ግንኙነት ኃላፊ ናቸው። ኢትዮጵያ በውሃ ጉዳይ ላይ የሚነሳባትን ችግሮች የፖሊሲ መፍትሄ ለመስጠት የተቋቋመ አስተባባሪ ቡድን ነው። አቶ ኮነ ንግግሩን ሰምተዋል።
ንግግራቸው ብዙ መረጃዎችን ያጣመመ ንግግር ነው እየተናገሩ ያሉት። በዛ ቦታ ላይ ግብጽ የህልውና አደጋ ላይ ወድቃለች ይላሉ። ነገር ግን የህልውና አደጋ ላይ የወደቀችው ሀገር ኢትዮጵያ ናት። በድህነት፣ በጨለማ፣ በረሃብ አደጋ ላይ የወደቀችው ሀገር ኢትዮጵያ ሆና ያለ ምንም አደጋ የማያስከትለውን ምንም ውሃውን የማይቀንሰውን የሃይድሮ ኤሌክትሪክ ፕሮጀክት ግብጽ ላይ የህልውና አደጋ መጥቷል ብለው የግብጾችን ፕሮፓጋንዳ መልሰው ሲያስተጋቡ ነው እሳቸውን የሰማ ነው። እንደ አንድ ፕሬዚዳንት በዚህ ጉዳይ ላይ አማካሪ ሊኖሯቸው፣ ኤክስፐርቶች ሊኖሯቸው እና ሊያዳምጡ ሲገባቸው ይህ እውነታ የሌለውን ነገር መናገራቸው በጣም በጣም ያሳዝናል፣ አሳፋሪም ነው። ይሄ የአሜሪካ መንግስት ፖሊሲም ነው ብዬ አላምንም። ምናልባት ጠለቅ ያለ እውቀት ያላቸው የስቴት ዲፓርትመንት ሰዎች ቢኖሩ ኖሮ የእሳቸውን አይነት ንግግር አይናገሩም ነበር ብዬ አምናለሁ።
ፕሬዚደንት ትራምፕ ያንን ሲናገሩ ኢትዮጵያ በእሳቸው መንግስት አደራዳሪነት የተዘጋጀውን መድረክ ትታ በመሄዷ የሰጡት አስተያየት መሆኑንም አንስጄባቸው ነበር።
ኢትዮጵያ እንደ ነጻ ሀገር የራሷን የሀገሪቷን ጥቅም በማያስጠብቅ ድርድር ውስጥ የመውጣት ሙሉ መብት አላት። ስትወጣም የአደራዳሪዎቹ ሚዛናዊ ያለመሆንና በኢትዮጵያ ላይ ጫና ማድረሳቸውን አስገንዝባን የወጣቸው። አሁን የፕሬዚዳንቱ ንግግር እሳቸው ያደራድሩት የነበረው ድርድር በጣም የተሳካና ያማረ በመሆኑ ከዛ በመውጣታችን እንደ ቅጣትና እንደ ማስፈራሪያ አይነት ንግግር ይመስላል። ሁለተኛ እንደ ዲፕሎማቲካሊ ድርድሩ በአፍሪካ ዩኒየን እየተካሄደ ያለ ይህንን ድርድር የሚያፈርስ አይነት ንግግር ይመስላል። እና ያ ድርድር ሚዛናዊ አልነበረም። ኢትዮጵያ የውሃ ጥቅሟን የሚያስከብር አይነት ሁኔታ ላይ ያልሆነ ድርድር ስለሆነ ለመውጣት ተገዳለች። አሁን ወደዛ ድርድር እንድትመጣ የሚደረገው ጫና ሁሉ ተገቢ አይደለም። አንድ አደራዳሪ የሚደራደሩ አገሮች ላይ ጫና፣ ማስፈራሪያ፣ የገንዘብ ቀባ በማድረግ ያንን ድርድር እንዲቀበሉ ማድረግ ማለት አደራዳሪዎች ሕጋዊ ስርዓት የወጣ ሁኔታ ነው።
በሳክራሜንቶ ካሊፎርኒያ የሚኖሩት የአባይ ግድብ አድቮኬሲ ዘመቻ አስተባባሪ አቶ ታዳኤል እምሩም ንግግሩን ከተከታተሉት ውስጥ ናቸው።
አዎ ሰምቻለሁ። ያው እንግዲህ እንደማንም ኢትዮጵያዊ በጣም የሚያሳዝን፣ በጣም የሚያናድድ፣ የሚያስቆጭ ነገር ነው። እንግዲህ የተሰማኝ ይሄ ነው። በቁጭት ኢትዮጵያውያንም በሙሉ ያነሳሳ ነገር ነው። ኢትዮጵያውያን ያላቸውን ንቀት እና ድፍረት የሚያሳይ ነው። ያ ግን እንደሚመስለኝ እኔ እንዳየሁት የአሜሪካ የእሳቸውን አድሚኒስትሬሽን የሚወክል ንግግር እንጂ ሙሉ በሙሉ የአሜሪካን ኮንግረስ የሚወክል ንግግር እንዳልሆነ ነው የሚገባኝ። እንደዛም አይደለም ያየሁት እኔ የተረዳሁት። ያ ደግሞ እስከ ዛሬ ኢትዮጵያ የሰራችውን ስራ ወደ ኋላ የሚመልስ ነው ብዬ እኔ በበኩሌ አላምንም።
የእስራኤል ምክትል የደህንነት ሚኒስትር የሆኑት ኢትዮጵያዊ አይሁድ ጋዲ ያቫርካን ለፕሬዝደንት ዶናልድ ትራምፕ በላኩት ደብዳቤ ቅሬታቸውን ከማሳሰቢያ ጋር መላካቸው ተዘግቧል። ፕሬዝደንቱ በመካከለኛው ምስራቅ ለሚያደርጉት የሰላም ጥረት አመስግነው በኢትዮጵያ የሀገር ውስጥ ጉዳይ ጣልቃ መግባታቸውን ነቅፈዋል። የ3500 ዓመታት የነጻነት ታሪክ ያላት አገር የዜጎቿን ህይወት ለመለወጥ በግዛቷ ማንኛውንም የልማት ስራ የማከናወን መብት እንዳላትም መግለጻቸውን የኢትዮጵያ መገናኛ ብዙሃን ዘግበዋል። በተመሳሳይ ዘገባም የኔቫዳ ግዛት ምክር ቤት የዲሞክራቲክ ፓርቲ አባል አሌክዛንደር አሰፋ ፕሬዝደንት ትራምፕ የሰጡት አስተያየት ከደረጃ በታች መሆኑና ግብጽ ግድቡን ማፈንዳት አለባት የሚል ሐሳብ መሰንዘር ኃላፊነት የጎደለው ነው ማለታቸው ተዘግቧል። በጉዳዩ ላይ ባለቤት የሆኑ አካላት ዲፕሎማሲያዊ ንግግር እያደረጉ ባሉበት ወቅት ፕሬዝደንት ትራምፕ የሰጡት አስተያየት ከፋፋይና ጸረ ዲሞክራሲያዊ ነው ማለታቸውም ተሰምቷል። የኢትዮጵያና የአሜሪካ ዲፕሎማሲያዊ ግንኙነት ከ117 ዓመታት በላይ ማስቆጠሩን የገለጹት አቶ አሌክዛንደር ይህም ግንኙነት በጠንካራና በማይነቃነቅ የትብብር መሰረት ላይ የተገነባ መሆኑን መናገራቸው ተጠቅሷል። በግብጽ ተወካዮች ምክር ቤት የመከላከያ ብሔራዊ የደህንነት ኮሚቴ የሆኑት ከማል አማር የአሜሪካ መሪዎች የተናገሩት ንግግር የግብጽን አቋም የሚያንጸባርቅ አይደለም ማለታቸውን አልሻርክ አልዋሳት የተባለው አረብኛ ጋዜጣ ዘግቧል። ግብጽ ከእንዲህ ያለ አነጋገር ራሷን ታርቃለች ያሉት የምክር ቤቱ አባል ግብጽ 90% የሚሆነው የውሃ ሀብቷን የምታገኘው ከአባይ መሆኑ የሚያሰጋቸው መሆኑን ገልጸዋል። ፍትሃዊ አሳሪ የሆነው ስምምነት ሰላማዊ መንገድ ለማድረግ ትፈልጋለች ማለታቸውን ዘግበዋል። የአልሃራም የፖለቲካና ስትራቴጂ ማዕከል ባለሙያ የሆኑት ሃኒ ረስላም የትራምፕ ንግግር የግብጽን ወታደራዊ አቋም የሚያንጸባርቅ ሳይሆን ለኢትዮጵያ የተሰጠ ማስጠንቀቂያ ነው ማለታቸውንም ጋዜጣው አያይዞ ዘግቧል። የወቅቱ የአፍሪካ ህብረት ሊቀመንበር የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ በዛሬው ዕለት እንዳስታወቁት ደግሞ በኢትዮጵያ ግብጽና ሱዳን መካከል የሚደረገው ድርድር በነገው ዕለት እንደሚቀጥል ተገልጿል። ራማፎሳ እንደገለጹት ከጠቅላይ ሚኒስትር አብይ አህመድ፣ ከግብጹ ፕሬዝደንት አብዱል ፈታህ አልሲሲና ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ጋር መነጋገራቸውን ገልጸው ውይይቱ በሶስቱም መሪዎች በጎ ፈቃድና ስምምነት የሚካሄድ መሆኑን አስታውቀዋል። ይህም ሶስቱ ሀገራት የሶስትዮሽ ስምምነት ለአፍሪካ ህብረት የማዕዘን ድንጋይ ለሆነው ለአፍሪካውያን ችግር አፍሪካዊ መፍትሄ መስጠት ላይ መተማመን እንዳላቸው የሚያሳይ ነው ማለታቸውም ተዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀ ደስታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የዘንድሮ የዓለም የፖሊዮ ማለትም የልጅነት ልምሻ ቀን ከትላንት በስቲያ ውሏል። በጤናው ዘርፍ እስካሁን በተከናወነውና ስኬት ነው በተባለው ነገር ሁሉ ኮቪድ-19 ፈተናውን ባበዛበት ጊዜም ቢሆን ዓለም የልጅነት ልምሻን በማጥፋት ዘመቻዋ ውስጥ ሩቅ ተጉዛለች። አንዳንዶቹ ቢጠራጠሩትም የፖሊዮ ክትባት ይሰራል። ካሮል ፒርሰን ያጠናቀረችው ዘገባ ዝርዝሩን ይዟል። ሰለሞን አባተ ያቀርበዋል።
ፖሊዮ ወይም የልጅነት ልምሻ በየዓመቱ በመቶ ሺዎች የሚቆጠሩ ሕፃናትን የአካል ጉዳተኛ እያደረገ ድፍን ዓለምን ያጨናነቀበት ጊዜ ነበር። አፍሪካ ውስጥ ብቻ ቁጥራቸው ከ75,000 ያላነሰ ሕፃናት ነበሩ የፖሊዮ ተጎጂ የሚሆኑት በየዓመቱ። አሁን ያ ታሪክ ተለውጧል። የሮታሪ ኢንተርናሽናል ፖሊዮ ፕላስ መርሃ ግብር ባልደረባዋ ካሮል ፓንዳክ ለዚህም ማኝ ናቸው።
ፖሊዮን በማጥፋት ዓለም አቀፍ ዘመቻ ውስጥ አሁን አንድ ታላቅ ምዕራፍ ላይ ደርሰናል። አፍሪካ ፖሊዮ በየማህበረሰብ ውስጥ የማይተላለፍባት ነጻ ቀጠናነት ማረጋገጫ ተሰጥቷታል።
በበለጸገው ዓለም ውስጥ ፖሊዮ በክትባት የጠፋው ከግማሽ ምዕት ዓመት በፊት ነው። ዓለም አቀፉ ፖሊዮን የማጥፋት መርሃ ግብር የዛሬ 32 ዓመት ያንን የስኬት ታሪክ በማደግ ላይ ባለው ዓለምም ለመድገም ወሰነ። ይህንን ታላቅ ሥራ ለማከናወን እጅግ የከበደ ሥራ፣ በቁጥር የማይነገር የበጎ ፈቃደኞች ተሳትፎ፣ ዓለም አቀፍና አካባቢያዊ አመራርን፣ እጅግ የበዙ ለጋሾችን ድጋፍ ጠይቋል። እንዲያም ሆኖ ታዲያ ልቅ የሆነ የፖሊዮ መተላለፍ ዛሬም አፍጋኒስታንና ፓኪስታን ውስጥ አለ። በሁለቱም ሀገሮች ውስጥ የቫይረሱ ስርጭት ማየል ላለፉት 2 ዓመታት ተስተውሏል። ፓኪስታን ውስጥ በግጭቶችና በሁከት ምክንያት የሚፈናቀለው ሰው የጤና አገልግሎትና የጽዳቱ ሁኔታ በተበላሹባቸው አካባቢዎች እየተከማቸ ሲሰፍር መቆየቱን በዓለም የጤና ድርጅት የምስራቅ ሜዲቴራኒያን አካባቢዎች ፖሊዮ ማጥፊያ መርሃ ግብር ዳይሬክተር ሐሚድ ሳይድ ጃፋሪ ይናገራሉ።
ፖሊዮ ቫይረስ is very unforgiving in these communities. You know, they're densely settled.
የፖሊዮ ቫይረስ በእነዚህ ማህበረሰቦች ውስጥ እጅግ የከፋ ነው። በጣም ተፋፍገው ነው የሚኖሩት። የጽዳትና የንጽህና ሁኔታው በጣም የተበላሸ ነው። ያሉበት ሁኔታ ለፖሊዮ መተላለፍና መስፋፋት በጣም የተመቸ ነው።
ጃፋር ያክለውም ፖሊዮን የማጥፋቱ መርሃ ግብር በእነዚያ ማህበረሰቦች ውስጥ ከጤና ፍላጎቶቻቸው የበዛውን እንዲያገኙ ለማድረግ እየሰራ መሆኑንም አመልክተዋል። አፍጋኒስታን ውስጥ ደግሞ ታሊባን አጠቃላይ የክትባት እንቅስቃሴም ሆነ የቤት ለቤት ክትባት ዘመቻ እንዲካሄድ እንደማይፈቅድ የሮታሪ ኢንተርናሽናሏ ካሮል ፓንዳክ ተቆመዋል።
የቤት ለቤት ዘመቻ ካላደረክ ምናልባት የክትባት ዘመቻ በትናንሽ መከተቢያ ማዕከላት ውስጥ ማካሄድ እንችል ይሆን? ትናንሽ ማዕከላት በተወሰነ ማህበረሰብ ውስጥ ማቋቋም ወላጆች ለልጆቻቸው ክትባት ፍለጋ ሩቅ እንዳይንከራተቱ ለማድረግ ያግዝ ይሆናል። ስለዚህ ቫይረሱን ከዓለም ሙሉ ለሙሉ የማጥፋት ዘመቻችንን ለማሳካት በነዚያ ፖሊዮ አሁንም ተስፋፍቶ በሚገኝባቸው ሀገሮች ውስጥ የተለያዩ መላዎችንና ዘዴዎችን ለመጠቀም እየጣርን ነው።
በኮሮና ቫይረስ ምክንያት ክትባት ሰጪዎች በሁሉም ሀገሮች ውስጥ የአፍንጫና የአፍ መሸፈኛ ያደርጋሉ። ፖሊዮን ከገጸ ምድር የማጥፋቱ ግብ ቀርቧል። የተጨበጡ ድሎችም እጅግ ግዙፍ ሊባሉ የሚችሉ ናቸው። ቫይረሱ ከነዚያ 2 ሀገሮች ከአፍጋኒስታንም ከፓኪስታንም እስካልተነቀለና ጨርሶ እስካልጠፋ ግን እንደገና እንሰራርቶ ዓለምን ደግሞ የማዳረሱ ስጋት ግን አሁንም እንዳየለ ነው።
ሰለሞንና ካሮልን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዩናይትድ ስቴትስ ውስጥ የመምረጥ መብት ያለፋቸው የበዙ አፍሪካውያን ፍልሰተኞች በዚህ አመቱ የሀገሪቱ ምርጫ የመሳተፍ ፍላጎት ማሳየታቸውን የአፍሪካ ዲያስፖራ አስተባባሪዎች ገልጸዋል። ነገር ግን ዩናይትድ ስቴትስ ውስጥ ካሉት ሌሎች የፍልሰተኞች ማህበረሰቦች ጋር ሲነጻጸር አንድ ላይ ተባብረው መራጭ አካል ሊሆኑ የሚችሉበት አቅም እንደሌላቸው ይገለጻል ስትል ሳሌም ሰለሞን ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳህዬ ለአፍሪካ ንክ ርዕሶች እንደሚከተለው አዘጋጅተዋለች።
ዩናይትድ ስቴትስ ውስጥ ያለው የአፍሪካ ዲያስፖራ የፖለቲካ ኃይሉን ማሳየት ያለበት ጊዜ ደርሷል በሚል እምነት አስተባባሪዎች እየተንቀሳቀሱ ነው። የአፍሪካ ህዝባዊ ጉዳይ ኮሚቴ የተባለው ወገኝተኝነት የሌለው የአፍሪካ ዲያስፖራ ቦታ እንዲያገኝ የሚያደርጉ ፖሊሲዎች እንዲወጡ የሚሰራውን የፖለቲካ ኮሚቴ የመሰረቱት ኔካ አቻፑ አላማውን ያብራራሉ።
is to empower people into learning that they have a voice, they have a say.
አላማችን ሰዎች ድምጽ እንዳላቸው እንዲረዱ ማድረግ ነው። እዚህ ሀገር ያለነውን አፍሪካውያንን በሚመለከቱ ፖሊሲዎችና ህጎች ላይ ድምጽ የማሰማት እድል አላቸው።
ከ2 ዓመታት በፊት በወጣው የዩናይትድ ስቴትስ የህዝብ ቆጠራ መሰረት ከ2 ሚሊዮን በላይ የሚሆኑ የውጭ ሀገራት ተወላጅ አፍሪካውያን አሉ። ከፍልሰተኞቹ 50.6% የሀገሪቱ ዜጎች ሆነዋል። 94.4% የሚሆኑት 18 ዓመት ዕድሜ የሞላቸው ወይም ከዛ በላይ ናቸው። ስለሆነም የመምረጥ መብት ያላቸው ሳይሆን አይቀሩም። ነገር ግን በየቦታው የተበታተኑ በመሆናቸው አፍሪካውያን መራጮችን ለማስተባበር ከባድ ያደርገዋል። ሚኒያፖሊስን፣ ዋሽንግተን ዲሲን፣ ሂውስተንን እና ኒውዮርክ ከተማን በመሳሰሉት ከተሞች የበዙ አፍሪካውያን ቢኖሩም የተባበረ ድምፅ የላቸውም። ዋሽንግተን ዲሲ ባለው የውጭ ፖሊሲ ካውንስል የአፍሪካ ፖሊሲ ጥናት አንጋፋ ተመራማሪ ጆን ካምፔል የአፍሪካ ዲያስፖራ የፖለቲካ ዝንባሌ ምን እንደሆነ ለማወቅ የተደረጉ ጥናቶች ይሉ ይላሉ።
A lot of our African diaspora members are in the trenches and working
ብዙ አፍሪካውያን ዲያስፖራ በሕክምና ስራ ሰዎችን በማመላለስና የተገዙ ምግቦችን በማቀበል ተግባሮች የተሰማሩ ናቸው። በሁሉም ቦታ ላይ የምንሰራው
ዩናይትድ ስቴትስ ውስጥ የአፍሪካ ዝርያ ያላቸው መራጮችን በኢኮኖሚ በጤና ጥበቃና በጸጥታ በኩል የሚያሳስበው በሌላው የሀገሪቱ ህዝብ የተለየ እንዳልሆነ አስተባባሪዎቹ ይናገራሉ። ምክንያቱም ብዙ አፍሪካውያን ፍልሰተኞች አስፈላጊነት ባላቸው ከሰዎች ጋር በሚያገናኙቸው ቦታዎች ይሰራሉና። የአፍሪካ ህዝባዊ ግንኙነት ኮሚቴ መስራች ኔካ አቻፑ ያብራራሉ።
I think that it's very hard to pigeonhole them. እንደመራጭ
ክፍል ሆነው ለመቅረብ የሚያስችላቸው ብዛት የላቸውም ወይም ዩናይትድ ስቴትስ ያሉት ሌሎች ዳያስፖራዎች የሚያደርጉትን ያህል አልተደራጁም።
በዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2010 እስከ 2018 ዓመተ ምህረት በነበረው ጊዜ ውስጥ ከሳራ በመለስ ካሉት ሀገሮች የመጡት ሰዎች ቁጥር በ52% እንደጨመረ ታውቋል። በርካታ አፍሪካውያን ፖለቲከኞች በብሔራዊ ደረጃ ቦታ አግኝተዋል። ኢልሃም ኦማር የተባሉ ትውልደ ሶማሊያ አሜሪካዊት ከሁለት ዓመታት በፊት ከሚኒሶታ ተወክለው የመጀመሪያዋ ትውልደ ሶማሊያ አሜሪካዊት የዩናይትድ ስቴትስ የተወካዮች ምክር ቤት አባል ለመሆን በቅተዋል። ከኤርትራዊ ቤተሰብ የተወለዱት ጆ ንጉሰም ከኮሎራዶ ተመርጠው የመጀመሪያው የኤርትራዊ ዝርያ ያላቸው የተወካዮች ምክር ቤት አባል ሆነዋል። አንድ ጥናት ባመለከተው መሰረት አሜሪካ ያሉት አፍሪካውያን ፍልሰተኞች በአማካኝ የኮሌጅ ትምህርት ያላቸውና ከሌላው ህዝብ ጋር ሲነጻጸር በስራ ላይ የተሰማሩ መሆናቸው ታውቋል። ብዙውን ጊዜ አፍሪካውያን ትኩረት የሚሰጡበት ነጥብ የኢሚግሬሽን ጉዳይ እንደሆነ ተገልጿል። ከቅርብ ጊዜያት ወዲህ የወጣው አሜሪካ የሚገቡትን የፍልሰተኞች ቁጥር የሚቀንሰው ለውጥ እንደሚያሳስባቸው ታውቋል። ከአራት ዓመታት በፊት አሜሪካ 85,000 ስደተኞችን ተቀብላ ነበር። ከነሱም 31,000 ከአፍሪካ የተሰደዱ ናቸው። በያዝነው ዓመት አሜሪካ የምትቀበላቸው ስደተኞች 18,000 ብቻ ናቸው። በመጪው ዓመት ደግሞ 15,000 ብቻ እንደሚሆኑ ታውቋል። ዩናይትድ ስቴትስ በዓለም ያሉትን ተጋላጭ ሰዎችን የመርዳት ዓላማዋ የሚቀጥል ቢሆንም ቅድሚያ የምትሰጠው አሜሪካውያንን ማገልገልና መጠበቅ ነው የሚል እምነት እንዳላት ተገልጿል። ሳምፌት የተባሉ የፖለቲካ ስትራቴጂ ባለሙያ በጆርጂያ እና በኬንተኪ ፍልሰተኛ አሜሪካውያንን እንዲመርጡ እያስተባበሩ ናቸው። ከበርካታ የአፍሪካ ሀገሮች ወደ አሜሪካ እንዳይገቡ የሚያግደውና ብዙ አፍሪካውያንን ከሀገር ያስወጣው የዩናይትድ ስቴትስ ፖሊሲ የአፍሪካ ዝርያ ያላቸው አሜሪካውያን እንዲመርጡ ማነሳሳቱን ፌቴ ጠቁመዋል።
ራሳቸውንና ቤተሰባቸውን ለማዳን ሲሉ ወጥተው የመምረጥ አስፈላጊነት እየታያቸው ነው። ብዙ አፍሪካውያን ቤተሰቦች ለሁለት፣ ለሶስት፣ ለአራትና ከዚያም በላይ ለሆኑ ትውልዶች እዚህ የኖሩ ናቸው። ስለሆነም ልጆቻቸውንና የልጆቻቸውን ልጆች የማዳን አስፈላጊነት ይታያቸዋል። አንዳንዶቹን ፖሊሲዎች ለመለወጥ እንዲችሉም ተመዝግበው መምረጥ ይፈልጋሉ።
የኢሚግሬሽኑ ጉዳይ የአፍሪካ ዲያስፖራ መራጮች ከዚህ ቀደም ባልታየ መልኩ እንዲንቀሳቀሱና ስለ ጉዳዩ እንዲነጋገሩ ማድረጉን ፌቴ ገልጸዋል።
እዚህ ሀገር እየኖርንና ግብር እየከፈልን እስከሆነ ድረስ መምረጥ አለብን እያሉ ነው። በተለይም በቀጥታ የሚመለከቷቸው ጉዳዮች ላይ አንድ ነገር ማድረግ አለብን ይላሉ። አንድ ፖሊሲ አንድን ሰው የሚጎዳ ሲሆን እርምጃ መውሰዱ አይቀርም። የኢሚግሬሽን ፖሊሲ ጉዳይ ሲሆን የአፍሪካው ዳያስፖራ የሚነሳውም ለዚህ ነው።
የአፍሪካ ሕዝባዊ ጉዳይ ኮሚቴ መስራች ኒካ አቻፑ ድርጅትም ቴክሳስ ላይ የመራጮች መዝገባ እያካሄደ መሆኑ ታውቋል። አድማጮች፣ ዩናይትድ ስቴትስ ያለው የአፍሪካ ዳያስፖራ የመምረጥ ፍላጎት እየጨመረ ስለመሄዱ የሚገልጸው ቅንብራችን እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። ደህና ቆዩን።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።